ጤና ይስጥልኝ ኢንጂነር፣ ይሰሙኛል?
ጤና ይስጥልኝ አስቻለው፣ እንደምን አለ?
ደህና ነዎት ወይ? ጤናዎት እንዴት ነው? አሁን ከዛን ጀምር መቻለ ጤና ምንም ነገር የለም ብዬ ነው። ደህና ነዎት አሁን?
አዎ፣ በጣም እየተሻለኝ ነው።
በጣም ጥሩ ነው፣ በጣም ጥሩ ነው። እንኳን ደስ ያለዎት ለዚህ ጉባኤ በመብቃቶ። በመጀመሪያ እንደዚሁም መልካም ፈቃድ ሆኖ በኢትዮጵያዊነት በተግባር የሬዲዮ ውይይት መድረክ ላይ በመቅረቦ በራሴ በሌሎች አዘጋጆች እና በአድማጮቻችን ስም በቅድሚያ ላመሰግነው እወዳለሁ። ጥቂት ነው፣ ብዙ አላስቸግሮትም፣ ግን ጥቂት ጥያቄዎች አሉኝ። ክቡር ኢንጂነር ኃይሉ ሻውል ሰኔ 14 ቀን 2000 ዓ.ም ያደረጋችሁት የቅንጅት ለአንድነትና ዲሞክራሲ ፓርቲ ስብሰባ መደበኛ ነው ወይስ አስቸኳይ ወይስ ሁለቱንም ማለት ይቻላል?
እንደምታውቀው ቅንጅት የተመሰረተው መስከረም 1997-98 ነበረ። በየሁለት ዓመቱ ቢያንስ ጠቅላላ ጉባኤ መካሄድ ነበረበት። ያን ጊዜ እኛ እስር ቤት በመኖራችን እስከ ዛሬ የመጀመሪያው ስብሰባም አልተካሄደም። ይሄ እንግዲህ የቅንጅት የመጀመሪያው ጠቅላላ ጉባኤ ነው ማለት ነው እና አስቸኳይ ቢሆንም አስቸኳይ ሊባል አይገባም። ይሄ መደበኛ ነው።
እሺ፣ ተመልሶልኛል። ሌላው ላነሳ የምወደው ነጥብ ቅንጅት ፈርሷል፣ ተበትኗል ሲሉ ለነበሩ ወገኖች ይህ ጉባኤ ቅንጅት አለ፣ አልተበተንም?
አይ፣ ይህ ግልጽ ነው። በጣም በጣም ግልጽ ነው። የኢትዮጵያ ሕዝብ ቅንጅትን እንዲፈርስ የማይፈቅድ መሆኑን አሳይቷል። በስምም ቢሆን በምን ይኸው እየታገል ነው። ሆኖም መንግስት በህግ አስመስሎ ስሙን ሊወስድ ይችል እንደሆነ ወደፊት እንጂ ፍርድ ቤት እየተከራከርን ነው። ውሳኔው በሚቀጥለው ወር ይደርሰናል። ያም ሆነው ይህ የዛሬው የበቀደሙ ስብሰባ ከ14 እስከ 16 ያደረግነው ስብሰባ በእውነት ቅንጅት ዛሬም አለ፣ በተጠናከረ ሁኔታ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኢትዮጵያን በሙሉ ያካለለ የህዝብ ተወካዮች ከየዞኑ ተመርጠው በፓርቲያችን አባላት የወረዳ አንዳንድ ተወካይ፣ የዞን ሁለት ተወካይ መጥተው 800 ህዝብ ተሰባስቦ የወደፊቱንም እጣ ፈንታ የድርጅቱንም ሆነ እስከ ዛሬ የተካሄደውን ትግል አስረድተው ሄደዋል። ይሄ እንግዲህ አለ፣ እየሰራ ነው፣ የሚያስደስትም ደረጃ ደርሷል። ይሄ ስብሰባ በመካሄዱ ህዝቡ በፊት የነበረው ቅሬታ ሞቷል እያለ ራሱም ከእኛ ጋር ትግል ውስጥ ገብቶ ከእኛ ሰዎች ጋር ያልሰራ ሲጠራጠር የነበረው ያ ጥርጣሬ ዛሬ ቀርቷል እና ቅንጅት አለ፣ ተጠናክሮ ቀርቧል። ለወደፊቱም በጣም በከፍተኛ ደረጃ ተጠናክሮ ትግሉን እንደሚቀጥል አሳይቷል።
እንደው ይህንን ካነሱ አይቀር ከጉባኤው ተሳታፊዎች እንደሰማሁት አልፎ አልፎ ባለፈው እንትን ላይ ከእነሱም የተጠራጠሩ ሰዎች ነበሩ ወይ? እንግዲህ ከውጭው ወገን ብቻ ሳይሆን ከውስጣችሁም ከዞን ተወካዮች፣ ከወረዳ አንዳንድ ጥርጣሬ፣ ተስፋ መቁረጥ አይተው ነበር ወይ? እና አሁን እንዴት አገኙት ብለው ይገምታሉ ተካፋዮቹ?
አዎ፣ ሁለት አይነት ነበሩ። ጥርጣሬ የሌላቸው ብዙሀኑ ሲሆኑ፣ የተጠራጠሩ ደግሞ በየቦታው ተሰባስበው የነበሩ አሉ። እነኚህ ከጎን በሚጎሽሟቸው የውሸት ወሬ በሚያወሯቸው እኛንን ቅንጅት ብለው በሚተቹ ራሳቸውን በአዲስ አበባ ጋዜጦች ላይ እየወጡ ብቅ እያሉ ከሚያወሩ ጋራ በመገናኘት ችግር ነበር። ከዚህ ገዢ ፓርቲ ደግሞ በእነሱ ላይ በሚያደርገው ጫና፣ በሚያስወራው ወሬ የተወናበዱ ነበሩ። ስለዚህ እዚህም እኛ ጋር ከገቡት ውስጥ ተጠራጥረው ሌላ ጋር ሄደው ተመልሰው የመጡ አሉ። እነኚህም ይቅርታ አድርጉልን፣ እኛ አቶ ኃይሉ አይመጣም፣ በዛኛው በኩል ያለው ቅንጅት ተዳክሟል ስላሉን ቅንጅትን ለመደገፍ መስሎን ሄደናል፣ ዛሬ ግን ይቅርታ ይደረግልን ብለን ተመልሰዋል። ስለዚህ በአሁኑ ወቅት አልፎ አልፎም ሰዎች በወቅቱ ቢኖሩም ዛሬ ግን ብትጠይቋቸው ምን ሁኔታ ላይ እንደደረሱ፣ ምን እንዳዩ፣ ምን እንደተረዱ ሊገልጹላችሁ ይችላሉ። ለወደፊት ጊዜ ካላችሁ አልፎ አልፎ እነሱንም መጠየቅ ለህዝቡ ጥሩ መረጃ ይሆናል። እኛ ብንናገር ይኸው ፖለቲካ ራሳቸውን ያሞካሻሉ ሊሉን ስለሚችሉ ቀጥታ ህዝቡ ጋር እየሄዳችሁም እንዲህ አይነቱን ውይይት ብታካሂዱ ጥሩ ይሆናል።
አዎ፣ እሱ ጥሩ ሀሳብ ነው ያነሱት ኢንጂነር። እንዲያውም ቀጥዬ ላቀርብልዎት ወይም ልጠይቆ የነበረውን ነገር ነው። አሁን ባላቸው ስትራክቸር፣ ፓርቲው ባለው ስትራክቸር አራት ምክትል ፕሬዚዳንቶች አሉ፣ የዞን ኃላፊዎች አሉ። ከዛ እንዲህ ያለ ወደ ወረዳም ይወርዳል እና ያው ወደ ግራስ ሩቱ ወደ ህዝቡም ይመጣል እና ደረጃ በደረጃ መጠየቃችን አይቀርም እስከ ገበሬው ድረስ ወርደን እና ያንንም ስለፈቀዱልን እናመሰግናለን። ስላስታወሱንም አይቀርም እሱን መስራታችን። እዚህ ላይ አሁን ይህንን ጉባኤ በተለይም እርስዎ በጉባኤ ላይ ያደረጉትን ንግግር የኢትዮጵያዊነት በተግባር ሬዲዮ ውይይት ከፍተኛ ሽፋን ሰጥቶታል፣ አቅርበናል ህዝቡ። እናም አንዳንድ ወገኖች ጉባኤው በአብዛኛው ያተኮረው ቀድሞ ተፈጥሮ በነበረው መከፋፈል ላይ ነበረ፣ ትኩረቱ ይበልጥ መሆን የሚገባው በኢህአዴግ ላይ ነው ሲሉ ይተቻሉ። ለዚህ ምን መልስ ይኖረውታል?
የኢትዮጵያ ህዝብ ይሄ ባለው በነበረው መከፋፈል፣ የመሪዎች መከፋፈል ማለት ነው፣ ብዙ ሰውን አብዶ ነበረ። ብዙ በጣምም ችግር ውስጥ ገብቶ በምን ምክንያት ነው የሚል ጥያቄ ሲጠይቅ ነበር። እኛም መልሱን እንድንሰጥ የግዴታ አጣድፎ የያዘን ጊዜ ነው። ስለዚህ ወደ ዋናው ትግል ከመግባታችን በፊት ይሄንን የተወናበደ ጉዳይ ማጽዳትና በግልጽ ማስረዳት አስፈላጊ ስለሆነ ነው። ያውም ደግሞ ይሄንን በጣም ሪዘርቭድ በሆነ መንገድ ሌሎችንም ላለማስቀየም፣ ግን ችግሩ መፈጠሩን ለህዝብ መንገር፣ ከህዝብ መደበቅ እኛ አላማችን አይደለም። ነገር ግን ህዝብ በትክክል በግልጽ አይቶ ወደ ትግሉ እንዲዞር ስለምንፈልግ ያንን ማስረዳት ምን ጊዜም አስፈላጊ ነው። ከእንግዲህ ወዲህ ጥለነዋል፣ አልቋል፣ በዛ ጉዳይ ላይ ገብተን ጊዜ አናሳልፍም። ስለዚህ አንድ ጊዜ ህዝብ እያዳመጠ ያለ መግለጫ መስጠቱ ተገቢ ነው። እኛ እኮ ለ9 ወር ታግሰናል። ማንም በማይናገር በሚናገርበት በምንሰደብበት ጊዜ፣ ፓርቲያችንን ለማፍረስ በሚሯሯጡበት ጊዜ ዝም ብለን ነው ከህዝብ ጋር የሰራ ነው። ያ ውጤት ቢኖርም የከተማው ህዝብ ግን ያንን ውጤት አያይም። የመንግስት ሬዲዮ፣ የመንግስት ቴሌቪዥን ለእኛ ክልክል ነው። ስለዚህ ለህዝቡ መልስ መስጠት አለብን፣ ለምን እንዲህ አደረጋችሁ የሚል። ስለዚህ ለዛ ለማስረዳት ነው እንጂ እነሱ የትግል አላማችንም አይደሉም፣ ለወደፊትም አይሆኑም። እኛ ያለን አንድ ትግል አላማ ነው፣ ግን መታጠቅ አለብን። መጀመሪያ መጠናከር አለብን፣ ቤቱን ማጽዳት አለብን። የህዝቡንም አስተሳሰብ ለመሳብ መጀመሪያ የነበረውን ጥያቄ ነው መር
እንግዲያው ይህንን ካነሱ አይቀር አሁን ምን ያህል ወደ ኢትዮጵያውያን መሀል ዘልቀን ገብተናል ብለው ይላሉ? ምክንያቱም የሚዲያ ሽፋን አልተሰጣችሁም። ምናልባት አንዳንድ ግል ጋዜጦች የጻፉት ካሉ ሌላ ልዩ ዘጋቢ ስላለን በዛ ለማግኘት እንሞክራለን። ግን አሁን ያካሄዳችሁት ጉባኤ ራሱ በኢትዮጵያ ህዝብ ዘንድ ምን ያህል ሰርጿል? ምን ያህል ገብቶታል? ምን ያህል ተደማጭነት አግኝቷል? ወይስ በወኪሎቻቸው አማካኝነት እስከታች ይደርሳል ነው ግምቶ?
እኛ አንዳንድ ጋዜጦች አሉ። እነኚህ ጋዜጦች ያው ለከተማው ህዝብ ያዳርሳሉ። ከዛ ውጭ ግን ከአዲስ አበባ አይወጡም ጋዜጦቹም ቢሆን። ስለዚህ እኛ የምንተማመረው ለወደፊት ከዚህ የሄዱት ተወካዮቻችን ከዚህ የሄዱት ተወካዮቻችን ህዝብ ጋር ስለሆኑ፣ ከህዝብ ጋር ውይይት ስለሚያካሄዱ፣ ለወደፊትም ከቦታ ቦታ ተዘዋውሮ ስለሚያስረዱ ለእነሱ መንደርደሪያ አግኝተዋል። እስከ ዛሬ የሰማ ግን ሆ ብሎ የላከልን መልእክት፣ አንዳንዱ ቢሮችን ድረስ እየመጣ ደስታውን ገልጾ እልል ቅንጅት ዛሬም አለ ብሎ ነው የሄደው። ስለዚህ ይሄ ትግል ገና ከመነሻው እንደዚህ ከተጠናከረ በኋላ ግን አንድ ጋዜጣ እንዳለው ከ97ቱ ምርጫ በላይ የተጠናከረ ምርጫ ነው የሚቀጥለው የሚል ኮሜንትም ሰምቻለሁ አንዳንድ ጋዜጦች ላይ፣ እውነተኛ የሆኑ ጋዜጦች ማለት ነው። ነገር ግን አንዳንድ ጋዜጦች ደግሞ ሆን ብለው አዳፍ ነው ምንም እንዳይሰማ ያለ ማድረግ የሞከሩ እንዳሉ አይተናል። ይህ መቼም በማንም ጊዜ ያለ ነው። ችግር ባለበት ሀገር ገንዘብ ብዙ ነገር ይገዛል። እኛ ደግሞ መግዛት አንፈልግም። እኛ እውነት ተነግሮ እውነትን ህዝቡ እንዲያውቅ ነው የምንፈልገው እና ለወደፊት መዳረሱ አይቀርም እና እውነተኛውን ደግሞ እኛም በማንኛውም መልክ ጋዜጣም ምንም በሚለው መስመር የራሳችንን ለማቋቋም እየተሯሯጥን ነው። በአስቸኳይ እሱን ለህዝብ እንዲደርስ የምናደርግበት መንገድ ይኖራል። ለዛሬው ግን ያልሰማ በጣም ጥቂት ነው፣ የሰማው በሙሉ ተደስቷል። እና ይሄ ዋናው ነገር ሰው የማይገባው ይሄ 800 ህዝብ ኬት መጣ ስንል እንዲሁ አባል አይደለም እኮ እያንዳንዱ የዞን ተወካይ በ4000-5000 ሰው ተመርጦ የመጣ ነው። እንግዲህ ያንን ስታባዛው ይሄ በዞን አገሩ በሙሉ የተጠቀለቀው እና አሁን ሲሄዱ በሙሉ ይህን እንደሚያዳርሱ እርግጠኛ ነኝ።
ይሄ ስትራክቸር ወይም አሁን ያለው መዋቅር የተሰራው በምርጫው ጊዜ የነበረው ነው ተረድቼዎት ከሆነ?
ይሄ ስትራክቸር ከምርጫ በፊት የተሰራ ነው እና ይሄ ስትራክቸር ደግሞ በመንግስት ዞን መሰረት የተሰራ ነው። ምክንያቱም ምርጫውን ለማካሄድ ምርጫ ሰው የሚመረጠው መንግስት ባዘጋጀው ወረዳ ስለሆነ የእኛም የምንደራጀው በዛ ነው። ለምሳሌ ለአንድ ፌዴራል ፓርላመንት አንድ ተወካይ በየወረዳው ይመረጣል። ስለዚህ የእኛም የዞን ኃላፊ ብለን ያመጣ ነው የወረዳው ለፌዴራል ጋቨርንመንት ከተመረጡት ሰዎች አይነት ነው። ስለዚህ ይሄንን በመንግስት ስትራክቸር ነው እንጂ ሌላ መንገድማ የለህም።
ተመልሶልኛል። ሌላው አንድ ነገር ማንሳት የምፈልገው ይሄ ጉባኤ ምን ውጤት አምጥቷል ይላሉ፣ የወደፊቱ ጉዟችሁስ ምን ይሆናል? ኦኬ፣ ጉባኤው ተካሄደ፣ ያለፈውን ብዥታ አስወግዳችኋል፣ አጥረታችኋል፣ ቅንጅት የጀመረውን እንደሚቀጥል ተናግራችኋል እና ምንድን ነው የሚሆነው የወደፊት ጉዟችሁ ከኢህአዴግ ጋር ያለው? ይህን እንዲገልጹልኝ።
ይሄ አሁን እንግዲህ አመራሩን ህዝቡ መርጧል፣ የቅንጅትን አመራር። ሁለተኛ እነሱ ችግር ነው ብሎ ያሉትን አስረድተዋል በየዞኑ። በዛ በችግር ላይ በመንደርደር የስራ ሂደት እየነደፍን ነው። አሁን የስራ መመሪያ፣ የባጀት አካሄዱን ቅደም ተከተል፣ ይህን በሙሉ ሰርተን ወደ ትግሉ የምንገባበት ስንቃችን ነው። ያንን ይዘን ነው የምንሄደው እንጂ እንዲሁ በዘፈቀደ አይደለም። እኛ በፕላን ነው ይሄ ድርጅት ውስጥ የምንሰራው። ያ ፕላን ደግሞ ከየአካባቢው በመጣ ችግርና ከዛ ህዝቡ በሚለው ህዝቡ ያለበትን ሁኔታ በመገምገም አንዳንዱ አካባቢ ህዝቡ አሁንም ጠንክሮ ለመሄድ የሚያስፈልገው ትንሽ ነው፣ አንዳንዱ አካባቢ ብዙ ማንቃት ያስፈልጋል። እነኝህን ነገር ይዘን ነው እኛ እንግዲህ ወደ ትግል ውስጥ እንገባው እና ይሄ ትልቅ ይሄ ስብሰባ ለእኛ ትልቅ መነሻ ነው።
ያለፈው ችግር ያለፈው አይነት እንደዚህ አንጃ ነገር ወይም ምናምን ለመምጣቱ ምንድን ነው አሁን መተማመኛው? እንደገና እንደዚ አይነት ነገር ላለመፈጠሩ፣ ኢንፊልትሬሽን ላለመኖሩ ምንድን ነው መተማመኛው? በእርግጥ ከበድ ያለ ጥያቄ ነው ይሄ።
መተማመኛ በእንደዚህ አይነት ሀገር በእንደዚህ አይነት ነው ለህዝብ ያልሆነ ትግል ከሚያካሂዱ በእንደዚህ አይነት የስለላ ድርጅት ያለው ፓርቲ መንግስት ፓርቲ ጋር በምትታገልበት ጊዜ ሰርጎ በገብ መኖሩ ግልጽ ነው። ምንም አያጠራጥርም። ዛሬም ሰዎች እንዳሉ እናውቃለን። ነገር ግን ትግሉ እየሄደ እየተጣራ ሲሄድ ሰዎችንም እያወቅን ቤቱን እያጸዳን ነው የምንሄደው። ያንን እያጸዳን እስከሄድን ድረስ እና ጀርባችንን እየተመለከትን እስከሄድን አሁንም አጽድተን ከአንድ አመት ወይ ሁለት አመት በኋላ ይሄ ፓርቲ የእውነት የታጋዮች ብቻ እንደሚሆን እኔ እርግጠኛ ነኝ። አሁን የለም ወይ የሌላው ወገን አለ። ይህም ደግሞ እኛ ሌሎች ተቃዋሚ ፓርቲዎችን ማለታችን አይደለም። እኛ የምንለው ትግላችን ያለው መንግስትነትን የያዘ ፓርቲ ጋር ስለሆነ ያ ችግር እንዳለብን እናውቃለን። እያጸዳን እሱም እያለ ነው ድሮ የታገልነው፣ ዛሬ እሱም እያለ እንታገላለን። ምክንያቱም በአፍ የሚናገሩትና በድርጊት የሚያደርጉት በጣም የተለያየ ነው። አንዳንድ ግለሰቦች ለሆዳቸው አደሩም እንዳሉ ግልጽ ነው። ስለዚህ ይሄ እንዳይኖር የምትለው እንደ በፊቱ የሚከፋፍለን አንጃ እስኪፈጠር አንጠብቅም።
ጥሩ መልስ ነው ኢንጂነር። ሌላው አብሮ መነሳት ያለበት ነገር ባለፈው ጉባኤ ላይ 17 ሰዎች እንዲወክሉ በጉባኤው ተመርጠዋል። በእርግጥ ከዛ ሪፖርት ሲያደርግልን የነበረው ወኪላችን ጥሩ አድርጎ ገልጾታል፣ ግን ከእርሱ አንደበት መስማት ስለምፈልግ ነው። ይሄ ዲሞክራሲያዊ አካሄድ ነው ማለት ይቻላል ወይ? ለአንድ ሰው 17 ሰው የመምረጥ ስልጣን መስጠት ይሄ ዲሞክራሲያዊ አካሄድ ነው ወይ? እርስዎ ተቃውሞ እንደነበረ ሰምቻለሁ፣ ግን ከእርስዎ መስማት ስለፈለግኩ ነው።
ጥያቄ ስላልገባኝ ነው። ምንድን ነው አንድ ሰው 17 ሰው?
ኦኬ፣ ለእርስዎ 17ቱን የማዕከላዊ ኮሚቴ አባላት በእርስዎ አማካኝነት መርጠው እንዲያቀርቡለት ጉባኤው ጠይቆዎት ነበረ። ይሄንን አንዳንድ ወገኖች አሁንም ይሄ ዲሞክራሲያዊ አሰራር ነው ወይ የሚል ነገር ጠይቀውናል፣ እና ምን መልስ ይሰጧቸዋል ነው ጥያቄ ግልጽ ካደረግኩት።
እስቲ እንደው አንድ መንግስት አንድ ጠቅላይ ሚኒስትር ሲመረጥ ወይም አንድ ፕሬዚደንት ሲኖር የራሱን ካቢኔት አይመርጥም እንዴ? ዲሞክራሲያዊ አይደለም? አሁን የአሜሪካን ፕሬዚደንት እናንተ ያላችሁበት ሀገር የራሱን ካቢኔት ይመርጣል፣ ግን ፓርላማ ይቆጣጠረዋል። እኛም ይኸው ላላ ምክር ቤት ይቆጣጠረናል። እኔን አምናናል እንደኝህን ምረጥና ካብረ አብሮ ለመስራት የሚችሉት ሰዎች ሄደ ስራ ካጠፋ ያንተ ጥፋት ነው ነው ያሉኝ። ይሄ ደግሞ ትክክለኛ ሂደት ነው እና የማላቃቸው ሰዎች ሰምጥተው እነከሌን እዛ አስቀምጥ ቢሉኝ ምን ያህል ችሎታ እንዳላቸው ኃላፊነቱን እኔ ከተረከው ለኃላፊነቱን አብሮኝ የሚወጡ ሰዎች። ነገር ግን የቁጥጥር ሲስተም አለኛ ጋር ላላይ ምክር ቤት እነኝህም ሰዎች ምን ጊዜም ቢሆን ለእኔ እነከሌ ከሌ ከትግሉ ጋር ያሉ እና ትግሉን ወደፊት የሚያስኬዱ ስላልሆኑ እኛ አንቀበላቸው ማለት ይችላል። ሁለተኛ በየዞኑ ተወካይ ተብለው የተቀመጡት የላላይ ምክር ቤት አባሎች ናቸው። ስለዚህ የአካባቢያቸውን ህዝብ ማዳመጥ ይችላሉ። ሶስተኛ ከገጠር የመጡት እነኚህ እዚህ ያሉትን አዲስ አበባ ያሉትን ከቀን ቀን ስራ አስፈጻሚ ሆነው የሚሰሩትን ሰዎች በግለሰብ አያውቋቸውም። በግለሰብ ሳያውቋቸው ምረጧቸው ማለት ይሄ መቼም ህዝብን ለማታለል ካልሆነ የሚያስኬድ መንገድ አይደለም። ለምሳሌ ከዞን ተመርጠው የመጡ ሰዎች አሉ። የእኛ ላላይ ምክር ቤት አውቶማቲክ አባል ነው የሚሆኑት ለእኔ ይሉናል። ለምን የተባለው ትክክለኛ ጥያቄ ነው። እነሱ አካባቢያቸው ዞኑ ይመርጣቸዋል እንጂ የሚያውቃቸው በዞን ያለው አባላት ከየወረዳ አባላቶች አመራሮች ይመርጧቸዋል እንጂ እኛ እነሱን አንመርጥም። እዚህ ሲመጡ በህዝብ ተመርጠው ነው የሚመጡት። ስለዚህ የመቀበል ግዴታ አለብን። እነሱ አሁን ምርጫ የተካሄደው ላላይ ምክር ቤት ከአዲስ አበባ ከዚህ በፊትም የነበሩ ለትግሉ አስተዋጽኦ ያደረጉ በልዩ ልዩ እውቀት መስክ ከፍተኛ እውቀት ያላቸው እነኚህን እዚሁ ውስጥ ማስገባት ስላለ ምርጫ ለሱ ነው የተካሄደው እንጂ ምርጫ ከዞን ለመጡ ሰዎች አይደለም። የዞን ለመጡት ተመርጠዋል አስቀድመው። እኛ አይደለም የምንመርጠው፣ የወረዳ ተሰባስበው 10 ወረዳ ቢኖር የአስር ወረዳ ፓርቲዎች ተመራጠው መርጣቸዋል። እነሱ አውቶማቲካሊ ይገባሉ። ይሄ ነው እንግዲህ።
አዎ ተመልሶልኛል። ያው ቀደም ሲልም ሪፖርተሩ ሲል ምናልባት ቀድሞ የነበረው አይነት ችግር እንዳይፈጠርም ጭምር ጥንቃቄ ለማድረግ ብለን ነው የወሰን ነው በእኛም በኩል። ምክንያቱም
የነበረው ችግር መጀመሪያ ቅንጅት እኮ በአዲስ አበባ ሰዎች ብቻ ነው የተመሰረተው። በውክልና የነበሩት እዛ ውስጥ አልገቡ ላላይ ምክር ቤት ውስጥ እና ስለዚህ በእዝ መስመር አይነት ነው ከዚህ ነው የተደረገው። እነኛን በደንብ አናውቃቸውም በሚል ፓርቲ ውስጥ የገቡት ፓርቲዎች የለም አሁን እንደዚህ እናድርግ ስላሉ በዛ ተሄደ እንጂ ደንበኛው የፓርቲያችን መመሪያ የሚለው አሁን ባደረግነው መስመር
ግልጽ ነው። ኢንጂነር አመሰግናለሁኝ። ሌላው የመጨረሻ ጥያቄ የሚሆነው በውጭ ካሉ ደጋፊዎቹ በአጠቃላይ ከዲያስፖራው ምን ይጠብቃሉ? እንግዲህ እናንተ እዛ ተያይዛችሁታል፣ ብቻችሁንም የምትወጡት ነገር አይደለም። በተለይ ፋይናንሻሊ፣ በሌላውም ረገድ ያው የኢትዮጵያ ሕዝብ ሲባል እኛንም ይጨምራል። እዚሁ በውጭ ያለነውን ከእኛ ምን ይጠብቃሉ? በአጠቃላይ
እኔ ሁለት አይነት ነገር ነው የምንፈልገው። ልጠቅልለው ብዬ ነው። አንዱ የዛሬ የዓለም የሚሄድበትን መስመር እውቀት ከእናንተ ጋር በየቀኑ ቶሎ ቶሎ ስለምትሰሙ ያን በተመለከተ በፖለቲካ፣ በኢኮኖሚ፣ በትምህርት፣ በህዝብ አኗኗር፣ ይህ በመሳሰለው ከእናንተ ምክር እንፈልጋለን። አንዳንድ ወረቀቶችንም አዘጋጅተው ለእኛ የሚልኩበትና ሂደታችንን ለህዝቡ የምናስተምርበት አሁን ለህዝብ ትምህርት ጀምረናል በየአካባቢው እና ያን ለማስተማሪያ ይሆነናል። ለእኛም ፕሮግራም ማሻሻያ ይሆነናል። ሁለተኛውና ትልቁ ኢትዮጵያ ዛሬ ችግር አላት። በዚህ በችግር ምክንያት እያንዳንዱ ሰው ችግር ውስጥ ባለሀብትም ቢሆን እንዲሁ የገጠሩም ሰው ቢሆን እንደ ድሮ በል ፓርቲ ነው አዋጣና መሄጃ መንገድ ስራ ምንድን ነው ያን እንደው ህዝቡን ለማስቸገር በስተቀር በዚህ መንገድ አያስኬድም። ስለዚህ ከእናንተ ትንሽ ያለ ያላችሁ ናችሁ፣ በኑሮም በአካባቢ በነጻነቱም እና አስተዋጽኦ ለማድረግ ችሎታ አላችሁ ስለምንል በዚህ የትግሉን ገንዘብ በተመለከተ ለትግሉ የሚሆነውን ቁሳቁስ በተመለከተ ከዲያስፖራ ብዙ እንጠብቃለን። በጣም ብዙ ግን ይሄን ለማድረግ የሚችለው በመተባበር አብሮ በመስራት እንጂ በመናቆር እንዳልሆነ አይተነዋል። እኔም እንግዲህ 7 ወር በነበርኩበት ጊዜ ብዙ ችግሮች ነበሩ። ዛሬ እሺ ድሮ ሲባል ቅንጅት 3 ቦታ 4 ቦታ ተቆረጠ ሲባል ነበር። ዛሬ ያለው አንድ ቅንጅት ነው። ዛሬ ምን ምክንያት እንደሚፈጠር ደግሞ አላውቅም። ግን በመተባበር ውጤት ይገኛል እና ተባብራችሁ በዚህ የምንሄድበትን መንገድ ለመጥረግ ይሄን ስራ የሚሰሩ ሰዎች ደግሞ ትራንስፖርትን ስንቅም ምንም አግኝተው ከህዝብ ጋር ሄደው ለማወያየት እና ለማስተማር ፓርቲውን ለማጠናከር እንዲችሉ እርዳታ በጣም በጣም እንጠብቃለን። ሶስተኛው እኛ እዚህ ቁጭ ብለን ከህዝቡ ጋር እንሰራለን እንጂ የውጭ ሀገር ዜጎች ዛሬ በእኛ ላይ ብዙ ጫናም ሊያደርጉ ይችላሉ። ስለ እኛ ስለማያውቁ በሌላ እየተወናበዱ ሌላ ሊያደርጉ ስለሚችሉ እናንተ የእውነተኛውን ገጽታ ለዓለም መንግስታት፣ ለመንግስታት ያልሆኑ ድርጅቶች፣ አጠቃላይ ውጭ ላሉ ህዝቦች ብዙ ማስረዳት ትችላላችሁ። ያንን ከልባችሁና በፕላን ከተሰራ ደግሞ ውጤታማ እንደሚሆን እርግጠኛ ነኝ እና ይሄም ከእናንተ የምንጠብቀው ነው። እኛ የኢትዮጵያ ውስጥ ያለውን ሁኔታ በየወቅቱ እንዳስፈላጊነቱን ለመግለጽ ዝግጁ ነው። እንዳልከው ቅድም አንተ ከላይ እስከ ወረዳ ድረስ ምንጊዜ ሄዳችሁ፣ በቅድሚያ ግን የእኛ ፓብሊክ ሪሌሽን ጋር ተነጋግራችሁ ካዘጋጃችሁ ህዝቡን ማነጋገር ስለምትችሉ የህዝቡንም ሰቆቃ ሆነ የህዝቡንም ትግል ለዓለም ማሳወቅ ትችላላችሁ እና ከእናንተ የምንጠብቀው ይሄ ነው።
ያሉትን እናደርሳለን። ኢንጂነር፣ እኛም እንግዲህ በአቅማችን ባለችን ትንሽ ሚዲያ ይህንኑ መልእክቶን ለማጉላትና ለማስተላለፍ እንሞክራለን። ለወደፊቱ ያው የመጨረሻ እያልኩ ማቆሚያ አጥቻለሁ፣ አውቀዋለሁኝ። ብዙ ነገር ነው። ወደፊትም ስለምንገናኝ ብዙ አላስቸግሮትም። ግን አንድ ነገር፣ አሁን ይሄ ጉባኤ መካሄዱ የሚያስከትለው የፖሊሲ ለውጥ አለ ወይ? ቅንጅት በፊት የነበረው ማኒፌስቶን ይዞ የሚቀጥለው አዲስ ነገር የተጨመረ አለ? የፖሊሲ ለውጥ አለ? እንዴት ነው? ይችን ብቻ ይጨርሱልኝና ይመልሱልኝና እለቀዎታለሁ።
የነበረውን የማጽዳት እንጂ ሜጀር ለውጥ የለም። ያው በሊበራል ዲሞክራሲ አመራር መሪ ነው የምንሄደው። ከዛ የተለየ ምንም ነገር የለም። ግን ከዚህ በፊት ሲጻፍ በይድረስ የተጻፉ ነገሮች ነበሩ። እነሱን አስተካክለናል። አዝብተን ፕሮግራሙንና መተዳደሪያ ደንቡን ለወደፊት እዛ ኬአይኤቪ በኩል ስለምንልከው እዛ አይታችሁ ልትታዘቡ ትችላላችሁ። እንግዲህ ይኸው ነው።
እናመሰግናለን ክቡር ኢንጂነር ኃይሉ ሻውል የቅንጅት ለአንድነትና ለዲሞክራሲ ፓርቲ ፕሬዚደንት፣ ትግላችሁ ከግብ ደርሶ ጠቅላላውን የኢትዮጵያ ሕዝብ ነጻ እንደሚያወጣ በእኛ በኩል እምነታችን ነው። ላደረጉልን ትብብር በሙሉ በአድማጮች ስም አመሰግናለሁ። ወደፊትም እየተገናኘን አንዳንድ ማብራሪያዎች ስንፈልግ ከእኛው ጋር እንደሚቆዩ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ለዛሬው
እንግዲህ እናንተም አንድ መወያያ መድረክ ፈጥራችኋል። በዚህ መድረክ ብዙ ትምህርታዊና ለእኛም ጠቃሚ የሚሆን መረጃ ታሳልፋላችሁ የሚል ተስፋ አለን። ደህናው ነው
እንሞክራለን። እግዚአብሔር ይስጥልን። ኢንጂነር
የትግሉ መሀንዲስ ግንባር ቀደም ሆኖ አደራጅ መልምሎ ወጣት አሰልጥኖ ደሴንና ወልዲያን አደራጅቶ ፈጥኖ ወደ ጎንደር ሄዶ ህዝብን አንቀሳቅሶ ምስራቅና ምዕራብ ጎጃምን አዳርሶ ሸዋን አጠናክሮ ሰሜን ደቡብን እንደ ሰደድ እሳት አዳርሶት ትግሉን አዋሽን ተሻግሮ አፋር ምድር ገብቶ ወላይታ ደርሶ ወደ ባሌም ዘምቶ ጎንጎፋን ቀስቅሶ ጅማን አስተባብሮ ጎራ ብሎ አሩሲ ሲዳሞን አካቶ ወለጋት ጠይቆ ሀረርጌን ጎብኝቶ ሰላምን ተናግሮ ሰላም አሳምኖ ከሀገሬው ጋር መክሮ ከህዝቡ ጋር ሆኖ የጀግናው ሰራዊት የሰላሙ ፋኖ አገሩን ሲያደራጅ ሲያሳውቅ መብቱን ጀግናው ከፊት ሆኖ ሲያሰልፍ ህዝቡን ነበር ያ መሐንዲስ ቀን ከሌሊት ተግቶ ለድሉ ያበቃው ጥርጊያ መንገድ ሰርቶ ህዝብ እንደሚያሸንፍ እርግጠኛ ሆኖ የሰላም መሐንዲስ የሰላሙ ፋኖ አዲስ አበባም ገብቶ የሰላሙን ጥሪ ምርጫንም አንስቶ መስቀል አደባባይ ህዝቡን ሁሉ ጠርቶ ግንባር ቀደም ነበር እሱ ማንም ፈርቶ የህዝብ ኃያልነት የአንድነትን ጥቅም መስዋዕት በመሆን አገር የሚያስቀድም ለወጣቱ ትውልድ ያሳየ ዘዴውን ያ ጀግና መሐንዲስ ቀይሶት መንገዱን ለድልም አበቃው ከተሜ ገጠሩን ገብረትን ጋራ ሲሰራ በአንድነት የጀርባ አጥንት ሆኖ ሲፈጠር ቅንጅት መፍራትን አባሮ ጀግንነት አንግሶ ወጣት አዛውንቱን መንፈሱን ቀስቅሶ የታሪክ አደራ የአባቶቹን ሊያወርስ የነጻነት ጮራ ዳር ከዳር ሲያዳርስ ጀግናው ኃይሉ ሻውል የትግሉ መሐንዲስ አደራ አለብን የሰራው እንዳይፈርስ ከቃሊቲ ወጥቶ ኢትዮጵያን እስኪፈውስ ከቃሊቲ ወጥቶ ኢትዮጵያን እስኪፈውስ።
ታየ ይሰማዎታል? እስቲ ትንሽ ድምጾን ጠጋ አድርገው ለመናገር ይሞክሩ። መጀመሪያ እስቲ እሺ፣ መጀመሪያ እስቲ አንድ ማስታወቂያ አይቼ ነው፣ ግን ለነገሩ በሱ ብቻ ሳይሆን እንዲሁ ልደውልልዎትም ሀሳብ ነበረኝ እና በመጀመሪያ እስቲ ምንድን ነው ይሄ አሁን ኬአይኤቢ ያዘጋጀው ስብሰባ ምንድን ነው? ኬአይኤቢ ራሱ ማን ነው? ምንድን ነው የሚለውን አንዳንድ ቴክስቶች እዚህ ላይ አይቻለሁ እና ከእሱን ጀምርና በቀጥታ ብዙ ሰው ያውቀዋል፣ ግን እንዲሁ አንዳንድ አዳዲስ ሆነው ለገቡ ሰዎችም ግልጽ እንዲሆንላቸው የቅንጅት ዓለም አቀፍ አማካሪ ቦርድ እንዴት ነው ምንድን ነው የሚሰራው የሚለውን እንትን ብለው ከዛ ወደ ስብሰባው ጥሪ ቢጓዙልኝና ከዛ በኋላ ደግሞ ሌሎች ጥያቄዎችን አስከትላለሁ። አመሰግናለሁ።
በመጀመሪያ እዚህ በጀመራችሁት ባልቶክ እንድትሳተፍ ስለጋበዛችሁኝ በዚህ አጋጣሚ የከበረ ምስጋናዬን አቀርባለሁ። እንግዲህ ስላዘጋጀነው ፕሮግራም ከመናገራችሁ በፊት ኬአይኤቢ የቅንጅት አድቫይዘሪ ቦርድ ነው፣ አማካሪ ነው። የሚያማክረው ብዙውን ጊዜ በቀጥታ የቅንጅትን ስራ በተመለከተ ነው። በተለይ አቶ ሀይሉ ሻውል በሚመሩት የቅንጅት ስራ እንዲሁም ዲፕሎማሲን በተመለከተ እነዚህ ጉዳዮች ባሏት የኢትዮጵያ ልጆች እየተጠኑ ለወደፊት ሀገር ውስጥም ለሚደረገው በውጭ ለሚደረጉት ጉዳዮች በስፋት እንዲያማክሩ ለማድረግ ነው። ከዛ የሚመጡትን ውሳኔዎች በማክበር በስነ ስርዓት ወደዚህ እንዲተላለፉና ኢትዮጵያውያኖች ያንን ፖሊሲ የቅንጅት የራሳቸው አድርገው እንዲወስዱ ለማሳወቅ ነው። ከዛም አንዳንድ እንደሚታወቀው ታላላቅ ሀገሮች እንደ ዩኤስ አይነት ሌሎችም ሀገሮች በሚደረጉ ሎቢ ላይ የሎቢ ስራ ለመስራት ነው። እንግዲህ ይሄ ባጭሩ የተነገረ ሲሆን በቀጥታ ፖለቲካ የሆኑ ነገሮች ወደ እኛ ሲመጡ በእንደዚህ አይነት የህዝብ መገናኛ ብዙሀን እና እንዲሁም በተለያዩ ድረገጾች ላይ በማውጣት ለህዝብ በቀጥታ እንዲደርሱ እና እንዲወያዩበት ሀሳብ እንዲያቀርቡበት ከዛ በኋላ ስራ ላይ እንዲውል ነው። ይህ እንግዲህ በቀጥታ ታዛዥነታችን፣ ተገዥነታችን ለቅንጅት ስራ አስፈጻሚ ይሆናል። በተለይ አቶ ሀይሉን በቅርቡ ሆኖ የማማከር ስራ ይሆናል። በዚህም ጉዳይ ላይ ብዙ ከሀምሳ የሚበልጡ በአሁኑ ጊዜ ከፍተኛ ቦታ ላይ የደረሱ ምሁራን ተሰባስበው ይገኛሉ። ብዙዎቹ በዓለም አቀፍ ድርጅቶች የሚሰሩ በተለያዩ ሙያ ደረጃ ያሉ ወደፊትም የእናንተ መድረክ እንደዚሁ ጋብዟቸው በተለያየ ጉዳዮች ላይ በትምህርት ጉዳይ ላይ በኢኮኖሚው ጉዳይ ላይ ባሉት የዳር ድንበሮች ጥያቄዎችና አገር ውስጥ ባሉት የፖለቲካ ሁኔታዎችን ለማማከር የሰው ኃይል ያጠራቅማል። ሌላው ደግሞ የአቶ ኃይሉ ኮንሰርን ውጭ ሀገር ያለው የኢትዮጵያ የተማረ ሰው ኃይል በምን በምን ሙያ ላይ የተማረ መሆኑንና ለኢትዮጵያ ጉዳይ ሀሳቢነትን በያዘ መልኩ እንዲሰባሰብ ሊስት እንዲሰራ ማለትም ኢንቨንቶሪ እንዲደረግ ተጠይቋል። ያሉት ምሁራኖች ሊስት አድርገን ወደፊት በማንኛውም ሁኔታ የኢትዮጵያ አገልጋይ የሆኑ ልጆች የሚያፈቅሯት ልጆች ገብተው በሰላም የሚሰሩበትን ሁኔታ ለማመቻቸት የሚቻልበትን ቅንጅት የፖለቲካውን አመራር ስለሚይዝበት ጊዜ የሚረዱ ኃይሎች በሙሉ ማዘጋጀት እና ይሄ ሰፋ ያለ ታስክ ነው። በየጊዜው ደግሞ የሚነሱ ጉዳዮችን በመመርመር ያማክራል። ጥቅሙ እንግዲህ ከዛ ይመጣል፣ ወደዚህ አጥንቶ ወደዛ ይመለሳል። በሚወሰኑ ውሳኔዎች ላይ ደግሞ ጉዳይ ማስፈጸም ስራ ይሰራል። እንግዲህ አንዱ መንገዱ ነው። ዳያጎናሊ በጎን ደግሞ ከቻርተሮች ከኤፍኤ ጋር ከኤፍኤ አሜሪካ ከዛ ደግሞ በአውስትሬሊያ በካናዳ እንዲሁም በአውሮፓ የሚገኙትን የተለያዩትን ቻርተሮች ጋር በመገናኘት አብሮ ይሰራል። በእርግጥ ኬአይቪ አሜሪካን ሀገር ተቋቁሟል። ከዛ ብራንቾች በአውሮፓ አውስትሬሊያ በሌሎች በኩል ይኖሩታል። እነዚሁም ከቻርተሮች ጋር አብሮ መስራት ይገናኛል ማለት ነው። ቻርተሮች በቀጥታ የሚያደርጉት የድጋፍ ማሰባሰብ እና እንደዚሁም በሚደረጉት እንቅስቃሴዎች እንደ ማንኛውም ዜጋ እዛ ባሉበት አካባቢ የዝኑ ፖሊሲ ግፊት ያደርጋሉ። ኢትዮ አሜሪካን የሆኑትም ደግሞ በየአካባቢያቸው ኮንግረስማኖች እንደ ትንፈጭ ኃይል ሆነው ግፊት እንዲያደርጉ ከእነሱ ጋር በመተባበር ብዙ እንሰራለን። ከዛ ወደ ሀገር የሚሄዱትን የሚመጡትን እና የሚወጡትን ሁኔታዎችን በደንብ አድርጎ ቻናል ማድረግ አብሮ መስራትን ያማከረ ኃይል ይሆናል ብለን ነው ገብቶ። በጣም ሰፊ ነው። ቻርት አለ፣ የተለያየ ዲፓርትመንት አሉት፣ ኮሚኒኬሽን ዲፓርትመንት አሉ። እነዚህ ኢንቫልቶች ሬዲዮኖች በውስጥ የሚሄዱትን አይነት ነገሮች ለመስራት የኦርጋናይዜሽናል በተመለከተ እንደዚህ ከሌሎች ኦርጋናይዜሽኖች ከኤንጂኦዎች ጋር መገናኘት እንዲሁም ድጋፍ ሰጪ ድርጅቶች ጋር አንዳንድ በመቅረብ የግንኙነትን ዓላማ እና ግብ በማሳየት እንዲረዱ ማድረግ ከድርጅቶች ጋር እየተረዳ እና ይህንን ግንኙነት ለማድረግ ነው። ብዙ ስራ ይጠይቅ። ይህም ስራ በቀጥታ ከአዲስ አበባ ጋር የተያያዘ ነው ብለን
በጣም ነው የምናመሰግነው ዶክተር ታዬ። ልክ ነው፣ የልቤን እንዴት እንዳወቁ አላውቅም። ወደዛው ልመለስ ነበረ። እንግዲህ እንደ ፖለቲካ ሳይንቲስትነቶ እና እንዲሁም የቅንጅት ዓለም አቀፍ አማካሪ ቦርድ ሰብሳቢ እንደመሆነው መጠን የኢትዮጵያውን ጉባኤ እንዴት ተመለከቱት? ወዴት ሊያደርሰን ይችላል? እንግዲህ ቀደም ሲል ኢንጂነር ኃይሉ ሻውል የሰጡን እንትን አለ እና ወዴት ነው ይሄ አቅጣጫ የሚወስደው እና የእኛንም ድጋፍ ይፈልጋሉ። ከዚህ እሱን አውቃለሁ። ከእሱም ጋር አያይዘው ከዓለም አቀፉ ትብብርም ጋር አያይዘው በተለይም ግን የፖለቲካውን አቅጣጫ ካለው መንግስት ጋር አያይዘው የሚነግሩን ነገር ይኖራል። እንዴት ነው የሚካሄደው ከእንግዲህ በኋላ?
እንግዲህ እንደምናየው የዚህ የፖለቲካ ታሪክ የተጀመረው ዛሬ አይደለም። ወደኋላ ከገፋ ቢያንስ ስልጣን ላይ ካለው መንግስት ጋር ያሉት ግብግቦች እና ዲሞክራሲን ለማምጣት አምባገነን ለማጥፋት በሚፈቀሩ ትግሎች ከብዙ ሀይሎች ጋር ለመተባበር ተፈልጓል። ላይም እንዲመጡ ተደርጓል። ድርጅቱን የመጣው በዛ የተነሳ ነው። የተለያዩ ድርጅቶች አንድ ላይ መጡ እና አሁንም አንዳንድ ትንንሽ ግብግቦች የተነሱት የራሳቸውን አላማ ያዛ ግለሰቦች በመግባት ብዙ ጨዋታ አለ። ፖለቲካ ውስጥ እንደምናየው የተለያየ ሀይሎች ጥቅም አለ። እንግዲህ እኛ እንደምንለው የኢትዮጵያውያኖችን ጥቅም የማስከበር ኃላፊነት አለን። ያ ኃላፊነት ደግሞ ቅንጅት ከወሰደ ተጠያቂነቱና ተጠሪነቱ ህጋዊነቱ የሚሰጠው ከኢትዮጵያ ህዝብ። እንግዲህ መንግስት እንደምናውቀው መንግስት መሆን ያለበት በህዝብ የተመረጠ መንግስት ስልጣን ላይ ወጣ ነው። አሁን ያንን ህጋዊነት ወይም በፈረንጆች እንደሚሉት ሌጂቲመሲ ለመስጠት የሚችለው የህብረተሰብ ክፍል ለቅንጅት ሰጥቶ በአሁኑ ቢያድለው ኖሮ ስልጣን ላይ ያለው መንግስት ስልጣን አስረክቦ ቅንጅት ማስተዳደር በጀመረ ነበር። ዳሩ ግን በሂደት ደረጃ ይህ ስርዓት ያንን ባለመቀበሉ ትግላችንን እንደገና ሪቫይቭ አድርገን ከፍ አድርገን በከፍተኛ ሀይል ህዝብን አቀናጅቶ በአንድ ላይ መጥቶ ለመሄድ እንዲያመች የተጠራ ስብሰባ። ዛሬ መቼም ደስ ካሉኝ ቀኖች አንዱ ትልቁ ብዬ ገመትኩት አቶ ሀይሉ ሻውል ሌሎችም እዚህ ሀገር መጥተው ብዙ ስራ ተሰርቶ ብዙ ትግል ተካሂዶ አቶ ሀይሉ ሀቁን ይዘው ብቻ የኢትዮጵያን ልጆች አሰባስበው ቪኦኤ እንዳስቀመጠው ለመጀመሪያ ጊዜ ምርጫው ከተካሄደ ከፍተኛ ህዝብ የተሳተፈበት ስብሰባ በመሆኑ ሁላችሁም ልትኮሩ ይገባል። ያደረጋችሁት አስተዋጽኦ የማቴሪያል ይሞራል እና ተመልሰው ሲሄዱ እና አቶ ሀይሉ ሲደረጉ እኔ ኢትዮጵያዊነት የመጣች እና አንድነት የተፈጠረ ነው መስል ተከፍ አድርገው ትንሽ ከፍ ላደርገው ይችል ይሆናል። ግን ይሄንን ሂደት ገና ጅማሮ ነው። በቀጣይነት እንዲሄድና ጠንክሮ ራሱን እንዲያወጣ በዚህ በተረጋው ግንኙነት በደንብ አድርጎ እንዲገናኝና እንዲያጠናክር የውጭን ሀይል በመከላከል በአንድነት ሆኖ አታካር አንትቶ ወደፊት ለመሄድ በጣም ብዙ ስራ መስራት ይኖርብን። እንግዲህ አተካራን በመተው የምለውም በዛ ምክንያት ነው። እዚህ እርስ በርሳችን በትንንሾች ነገሮች ላይ እየተነሳን የምንሄድበትን ጎዳና ቆርጠን በአንድ ላይ ተነስተን የአቶ ሀይሉ ቅድም ያነሱትና በሰርታ ያስቀመጡት ጉዳዮችን በመርዳት እና በማጠናከር ወደፊት ሄድ ነው ይጠበቅበት። ስለዚህ ይሄንን ፕላን ይሄንን ፍጻሜ መንገድ ይዟል። ትግላችን የምንደግፍበትን ከውስጥ ያለውን በመቀበል እኛ ደግሞ ከዚህ ድጋፍ በመስጠት አጠናክረን መሄድ አለበት ብዬ ነው ምጠ ባጭሩ ለመግለጽ ለእኔ በጣም ትልቅ ደስታ የሰጠኝ ነው። የፈራሁትን ፍራቻ በዚህ ጉዳይ ላይ ስብሰባው ላይ ይካሄድ ይችላል እስከዚህ ሁሉ ቦታ መጥቶ ሊደናቀፍ ይችላል ብለን ነው። አቲንክ በዚህ ሁኔታ ይሄ ውጤታማ ስለሆነ በጣም ደስ ብሎኛል። ይህንን ጉባኤ በስፋት ልንነጋገርበት ይገባል። እንዴት ልንረዳው እንደምንችል መነጋገር ይኖርብናል ብዬ ነው ገምት።
እናመሰግናለን ዶክተር ታዬ። እንግዲህ አንድ የመጨረሻ የሚሆነው በነገሮ ላይ በብዙ ጉዳዮች ላይ ተመልሰን እርስዎ ጋር መምጣታችን አይቀርም፣ በእርስዎ ላይ አንድ ራሱን የቻለ ፕሮግራም እንሰራለን የሚል ሀሳብ አለን ለወደፊቱ። ግን አሁን ለማጠቃለል ያህል ሌሎችም አስተያየት የሚሰጡ ሰዎች ስለሚኖሩ እና ስለምንጋብዝ አሁን ያደረጋችሁት የስብሰባ ጥሪ አላማው ምንድን ነው? ምንድን ነው የምጠብቁት እዛ አካባቢ ከሚኖረው ህዝብ?
እንግዲህ ለእናንተ አሁን አደራ የምለው እዛ አካባቢ ለሚመጣ ኢትዮጵያዊ እንደምታውቁት ይሄ ኳስ በዓል ብዙ ነገር የያዘ ነው። ኳሱን ብቻ ሳይመለከት የፖለቲካም ግርግሮች እንዳሉና ብዙ ስራዎች እንደሚሰሩ ስላሉ ሰዎች በዛ አካባቢ ሲመጡ ጁላይ 2 ቀን ሮብ ነው የሚውለው። ሮብ ዕለት ማንኛውንም ኢትዮጵያዊ በዚህ ስብሰባ ላይ እንዲመጣና ገብዘናል። በዛ ስብሰባ ላይ ማለትም ጁላይ 2 ቀን ከ5 ፒኤም እስከ 9 ፒኤም ባለው ጊዜ ውስጥ በሃዋርድ ዩኒቨርሲቲ ብላክበርን ሴንተር ስብሰባ ይካሄዳል። እዛ ስብሰባ ላይ ማናችሁም ተጋብዛችኋል። ብዙ ጥያቄዎች ካላችሁ ዛችሁ እንድትመጡ ነው የምንጋብዘው። በብዛት ጊዜውን የምንወስደው ስለ ተቁጥፋት በመወያየት አቶ ኃይሉ በስልክ ከዛም ከኢትዮጵያ ድረስ ያደርጋሉ። እነዚህም በስፋት ካቀረበን በኋላ ለውይይትና ሀሳብ ማሰባሰብ ይጀምራለን። እዛ ቀጥለን ሀገራችን ከየት ወዴት በሚል ሁለት ታላላቅ ምሁራኖች እየተሳተፉበት ይሆናል። ስለ ዳር ድንበራችን ጉዳይ የወያኔ ስርዓት በሀገራችን ላይ እየጣለ ያለው ሁኔታ በመበርበር በስፋት ይወያያል። ኑ ጋብዘናችኋል፣ ተገኝታችሁ ሀሳባችሁን ስጡን፣ የወደፊት አላማችንን እናሳውቃችሁ እንፈልጋለን። ይሄ ነው እንግዲህ ያለው በዓል። በጠቅላላው ታላቅ ነጥብ የምንሰጠው የጠቅላላው ጉባኤን ስራ ጉዳይ ማስፈጸምና ወደፊት ኃይሎች እንዲሰባሰቡ ነው። ግብዣ አድርገናል፣ በስፋትም ሰዎች ጠርተናል። ይህንን ነው የምናደርገው።
እንግዲህ ለአድማጮች ግልጽ እንዲሆን ግብዣውን የሰሙ ይመስለኛል። መግቢያ አለው ወይ? እንዲያውቁት እንዲዘጋጁ
ነው። ጭራሽ መግቢያ የለም። እዛ ቦታ ላይ እንዲገኙ ነው የምንፈልገው። ለዛውም የወደፊት አላማቸውን እና ግባቸውን እንዲነግሩ ነው። እኛ ገንዘብ ተርፎን ሳይሆን ሰው መጥቶ ጉዳዩን ተረድቶ የራሱን እርምጃ እንዲወስድና ወደፊት የሚረዳው ካለ ቃል እንዲገባና የሚያደርጋቸው ነገሮች መጥቶ እንዲያደርግ ነው የምንፈልገው። በመግቢያ ግደን ሰውን የምናስቀርበት ሁኔታ የለም። ገብቶ
በጣም እናመሰግናለን ዶክተር ታዬ። እንግዲህ እኛም የተቻለ እንደሆነ ወኪል ልከን የስብሰባውን ሁኔታ ለመከታተልና ለመቅረጽ እንሞክራለን። ከዛ በኋላ ውጤቱን ለህዝብ እንገልጻለን ብለን እንገምታለን። ላደረጉልን ትብብር እጅግ በጣም አድርጌ አመሰግናለሁ። በሌላ ጉዳይና በሌላ ሁኔታዎች ተመልሰን እስከምንጀር ስጥልኝ አመሰግናለሁ ዶክተር ታዬ።
እኔ ምክር ስጥልኝ በጣም አመሰግናለሁ። በርቱ ነው መለው።
አሜን። ደህና ይደሩ።